የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መጋቢት 7 2016 ዓ.ም ዝግጅታችን ጀመረ። በፋኖ ታጣቂ የተያዙ ሰራተኞችን ለማስለቀቅ እየጣረ መሆኑን ቀጣሪ ኩባንያው ገለጸ።
እነሱ ራሱ ባይጨርሱ ራሱ ረሃቡ ይጨርሰናል። ምናልባት መንግስት ወደዛ ሲለኛ የሚናገረው የሚለው ነገር ካለ ድምጻችን ተሰምቶ የሚታደግ ነገር ቢሰራ ብሎ ነበር ሀሳባቸውን ሲያስቀምጡ ነበር።
ቀደም ሲል የሰማችኋቸው በፋኖ ታጣቂዎች የታገቱ ሰራተኞች ቤተሰቦች ለአሜሪካ ድምፅ የተናገሩትን ነው። የፋኖ ታጣቂዎችም ታጋቾችን በ72 ሰዓታት ውስጥ እንለቃቸዋለን ሲሉም ለአሜሪካ ድምፅ ገልጸዋል። ይህን አስመልክቶ በምሽቱ ሰፋ ያለ ዘገባ ይኖረናል። ሌሎችንም ዘገባዎች አካተናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱን የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። የዛሬ ቅዳሜ መጋቢት 7 2016 ዓ.ም የምሽት ዝግጅታችን ተጀምሯል። አስማማው ነኝ፣ ምሽቱን እያስተናገድኳችሁ ከእናንተ ጋር አመሻለሁ። እናንተም ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ ጋብዛለሁ። ፍራናይሉ ከስቱዲዮ ቅንብሩን ትመራልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራናችሁን ቆያለን። እናንተም አብራችሁን ትቆዩ በድጋሚ ጋብዛለሁ። አሁን የሰዓቱ ዋና ዋና የዓለም ዜናዎች።
እናስተልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የተባበሩት መንግስታት ድርጅት በሱዳን 5 ሚሊዮን ሰዎች የረሃብ አደጋ ውስጥ ናቸው አለ። የመንግስታቱ ድርጅት ሁለቱ የሱዳን ተፋላሚዎች ባስኪ ሁኔታ እየጨመረ የመጣውን አስከፊ የሆነ ረሃብ ለመታደግ የሰብአዊ እርዳታ እንዲደርስ እንዲያመቻቹ ትላንት አርብ ጠይቋል። አንድ አመት ሊሞላው ጥቂት ቀናት በቀረው የሱዳኑ ጦርነት 5 ሚሊዮን ሱዳናውያን አስከፊ የሆነ የምግብ ዋስትና ቀውስ ውስጥ እንደሚገኙ ከመንግስታቱ ድርጅት ሰነድ ላይ ማረጋገጥ መቻሉን አጃንስ ፍራንስ ፕሬስ የዜናው ተራረጋግጧል። ጦርነቱ በጠቅላላው ለረሃብ አደጋ የተጋለጡት ሱዳናውያን 18 ሚሊዮን የሚደርሱ ሲሆን 5 ሚሊዮኑ አስከፊ በሆነ ረሃብ ውስጥ ይገኛሉ ተብሏል። የመንግስታቱ ድርጅት የሰብአዊ ጉዳዮች ዋና ኃላፊ ማርቲን ግሪፍስ ለጸጥታው ምክር ቤት በጻፉት ደብዳቤ በቀጣዮቹ ወራት 5 ሚሊዮን ህዝብ አደገኛ ወደሚባል ረሃብና ጠኔ ይሸጋገራል ብለዋል። በተጨማሪም ግሪፍስ 240 ሺህ የሚሆኑት በዳርፉር ያሉ ህጻናትን ጨምሮ በድምሩ 730 ሺህ ሱዳናውያን ህጻናት በተመጣጠነ ምግብ እጥረት እየተሰቃዩ ነው ብለዋል። ግሪፍስ አሁን እውነታው የሚገለጥበት ሰዓት ነው። በሱዳን በውጊያ ላይ የሚገኙት አካላት የሲቪሎችን ደህንነት ለመጠበቅ የሰብአዊ ድጋፍ እንዲደርስ ማድረግ መቻል አለባቸው በማለት በኤክስ ማህበራዊ አውታር ላይ አስፍረዋል። የመንግስታቱ ድርጅት በሱዳን ድጋፍ ለማድረግ ተጨማሪ የገንዘብ ድጋፍ እንደሚሻ አስታውቋል። ኬንያውያን የህክምና ባለሙያዎች የስራ ማቆም አድማ አደረጉ። ኬንያውያን የመንግስት ሆስፒታል ሐኪሞች በጎርጎሮሳውያኑ 2017 ሐኪሞች ያደረጉትንና ህሙማንን ህይወታቸውን ያጡበትን አድማ ተከትሎ መንግስት የገባውን ቃል ኪዳን አለማክበሩን በመግለጽ በድጋሚ የስራ ማቆም አድማ አድርገዋል። የኬንያ የህክምና የፋርማሲ ባለሙያዎችና የጥርስ ህክምና ባለሙያዎች ህብረት የኬንያ መንግስት 1200 የህክምና እጩዎችን ወደ ስራ እስካላስገባና ለሐኪሞችም ጠቅላላ የጤና መድህን ዋስትናን እስካላረጋ ገጠ ወደ ስራ ገበታቸው እንደማይመለሱ አስታውቀዋል። ምንም እንኳን የሰራተኛ ፍርድ ቤቱ ማህበሩ አድማውን ለጊዜው እንዲያቆይ ቢጠይቅም 4000 የሚደርሱ የጤና ባለሙያዎች የስራ ማቆም አድማ አድርገዋል። የህክምና ባለሙያዎች ህብረት ምክትል ዋና ስራ አስፈጻሚ የሆኑት ዴኒስ ንስከላ መንግስት ከዚህ በፊት የሰራተኛ ፍርድ ቤቱ ለሶስት ተደጋጋሚ ጊዜያት የሐኪሞች ደሞዝ ከፍ እንዲል እና የታገዱ ሐኪሞችም ወደ ስራ ገበታቸው እንዲመለሱ የበየነበትን ተቀብሎ ተግባራዊ ባለማድረጉ አሁን ላይ እነሱም የፍርድ ቤቱን ውሳኔ እንደማይቀበሉ አስታውቀዋል። ይሁን እንጂ በኬንያ በጽኑ ህክምና ክፍል የሚሰሩ ሐኪሞች ህሙማን ህይወታቸው እንዳያልፍ በስራ ገበታቸው ላይ እንደሚቆዩም ተገልጿል። ሲቲዝን ከተሰኘው የቴሌቪዥን ጣቢያ ጋር ቃለ መጠይቅ ያደረጉት የህክምና ባለሙያዎች ህብረት ምክትል ዋና ስራ አስፈጻሚ ዴምስ ምስከላ ሐኪሞች ስራውን በሚያስከትሉ ጭንቀት ራሳቸውን እያጠፉ መሆናቸውን የገለጹ ሲሆን ሐኪሞች ሲታመሙ ለመታከም የገንዘብ መዋጮ ይለምናሉ ብለዋል። የህክምና ባለሙያዎቹ አድማ በመላ ሀገሪቱ የጤና ስርዓት ላይ ተጽዕኖ የታየ ሲሆን ኬንያውያን ህሙማን ያለምንም ድጋፍ በመጉላላት ላይ ይገኛሉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የመጀመሪያዋ እርዳታ ሰጭ መርከብ ጋዛ ደረሰች። በቆጵሮስ በኩል ክፍት በሆነው በአዲሱ የእርዳታ መስጫ ኮሪደር አማካኝነት የመጀመሪያ ደረጃ እርዳታ ድጋፍ የጫነች መርከብ ትላንት አርብ ጋዛ ደርሳለች። ሐማስ በበኩሉ ለስድስት ሳምንታት የሚቆይ የተኩስ አቁም እንዲደረግ ጥያቄ አቅርቧል። የአጃንስ ፍራንስ ፕሬስ የዜና አውታር ምስሎች ማክሰኞ ዕለት ከቆጵሮስ የተነሳችው የኦፕን አርምስ ተቋም መርከብ በአምስት ወራቱ አስከፊ ጦርነት ረሃብ ላይ ለሆኑት የጋዛ ነዋሪዎች የሚደርስ 200 ቶን ምግብ ጭና መነሳቷን አመላክቷል። የዓለም ማዕከላዊ ማዕድ ቤት የተሰኘው የዩናይትድ ስቴትስ ግብረሰናይ ተቋም ኦፕን አርምስ ከተሰኘ ከሌላ ተቋም ጋር በመተባበር ድጋፉን የሚሰጥ ሲሆን የቆርቆሮ ስጋ፣ ሩዝ፣ ቴምር፣ ዱቄት እና ጥራጥሬ የመሳሰሉ ምግቦች በድጋሚ ለመላክ በዝግጅት ላይ እንደሚገኝ አስታውቋል። ይሁን እንጂ ተቋሙ ወደ ጋዛ ለመድረስ ተጨማሪ ሰላማዊ የጉዞ መስመሮች እንዲኖሩም ጠይቋል። የእስራኤል መከላከያ የአካባቢው ደህንነት እንዲጠበቅ የጸጥታ ኃይሎችን ማሰማራቱን ያስታወቀ ሲሆን መርከቧ በከፍተኛ ምርመራ ማለፏንም ጨምሮ አስታውቋል። የሐማስ ይዞታ ስር የሚገኘው የጋዛ የጤና ሚኒስቴር ቃል አቀባይ ዛሬ ጠዋት ባወጣው መግለጫ ባለፉት 24 ሰዓታት ጊዜ ውስጥ ብቻ በጋዛ 123 ሰዎች መገደላቸውና ሌሎች 36 ሰዎች ደግሞ በማዕከላዊ ኑሴራት በመኖሪያ ቤቶች ላይ በተፈጸመ የአየር ድብደባ መፈናቀላቸውን አስታውቋል። የዓይን እማኞች በጋዛ ሰርጥ ባለችው ቁልፍ ከተማ ካህን ዩኒስ እና የሰብአዊ ቀውሱ እጅግ በከፋባቸው ሰሜናዊ ስፍራዎች የአየር ድብደባ መፈጸሙን አስታውቋል። በሌላ በኩል ሙስሊም ምዕመናን የረመዳን ጾም የመጀመሪያ አርብ ጸሎታቸውን ከኢየሩሳሌም ጋር ተቀጽላ በሆነው በአላቅሳ መስጂድ በከፍተኛ የደህንነት ሰዎችና በተገደበ እንቅስቃሴ ውስጥ ሆነው አሳልፈዋል። በመጨረሻም የሩሲያ ባለስልጣናት ዩክሬን ድንበር አቅራቢያ ባለችው ቤልጎሮድ በተሰኘችው ከተማ ላይ በፈጸመችው የአየር ድብደባ ሁለት ሰዎች መሞታቸውን አስታወቁ። የክልሉ ሀገረ ገዥ ቫልቸሳቭ ግላድኮቭ አንድ ወንድና አንድ ሴት ህይወታቸው ሲያልፍ ሌሎች ሰዎች ጉዳት ደርሶባቸዋል ብለዋል። በተጨማሪም ዛሬ ቅዳሜ የዩክሬን ድሮኖች በፈጸሙት ጥቃት የግዙፉ የሩሲያ የነዳጅ ዘይት ማጣሪያ ዲሚትሪ አዛሮቭ ንብረት በሆነው የነዳጅ ማጣሪያ ላይ ባደረሱት ጥቃት እሳት መነሳቱን ሀገረ ገዥ አስታውቋል። ሀገረ ገዥ አክለውም በሌላ ነዳጅ ማጣሪያ ላይ በተመሳሳይ ሊደርስ የነበረውን ጥቃት ተከላክለናል ሲሉ ተናግረዋል። ይህ የዩክሬን ጥቃት የተፈጸመው ሩሲያ በዩክሬን ኦዴሳ ወደብ ላይ በትናንትናው ዕለት በፈጸመችው ጥቃት 20 ሰዎች መሞታቸውን ተከትሎ ነው። በሩሲያ በአሁን ሰዓት 40 ሰዎች በደረሰባቸው ጉዳት ሆስፒታል ገብተዋል። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ታዲያ ይሄ ለትናንቱ ጥቃት ምላሽ ነው ሲሉ በቪዲዮ ተናግረዋል። በሌላ በኩል ሩሲያውያን የፕሬዝዳንታዊ ምርጫ ሁለተኛ ቀን ውስጥ ገብተዋል። ፕሬዝዳንት ፑቲን ለቀጣይ 6 ዓመታት ለመምራትም በመወዳደር ላይ ይገኛሉ። አድማጮች ለምሽቱ ያዝንላችሁ ዜናዎች እዚህ ላይ ተጠናቀዋል። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ስመኝሽ ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ መጋቢት 7 2016 ዓ.ም ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዘወትር ሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ ማዳመጥ ትችላላችሁ። ለዛሬ ቅዳሜ ምሽት ወደ ያዝነው የመጀመሪያ ቅንብር እንለፍ። ለዳሴ ግድብ አካባቢ የደን ምንጣሮ ከጋርዱላና አሌ ዞኖች የመለመላቸውና ለስራው በጉዞ ላይ ያሉ በምስራቅ ጎጃም ዞን በፋኖ ታጣቂዎች የተያዙ የቀን ሰራተኞችን ለማስለቀቅ ጥረት እያደረገ እንደሆነ ቀጣሪ ኩባንያው አስታወቀ። ትላንት አርብ መጋቢት 6 2016 ዓ.ም ምረት ከምሽቱ 3 ሰዓት ላይ ያነጋገርናቸው የአማራ ፋኖ በጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ጻህዬ ለአሜሪካ ድምጽ በሰጡት ቃል ታጋቾችን በ72 ሰዓታት ውስጥ ለቀይ መስቀል እንደሚያስረክቧቸው ገልጸዋል። የቀጣሪ ኩባንያው ኒኮትካ ኮንስትራክሽንና ትሬዲንግ ኃላፊነት የተወሰነ የግል ማህበር የፕሮጀክት ስራ አስኪያጅ አቶ ሙልጌታ አለነ በታጣቂ ኃይሉ ተይዘው የተወሰዱት የቀን ሰራተኞች ቁጥር 272 እንደሆነ ለአሜሪካ ድምጽ ገልጸዋል። በተያዘ የታገዙ ሰራተኞች ወታደራዊ ስልጠና እንዲወስዱና በውጊያ እንዲሳተፉ እየተገደዱና የግድያ ዛቻም እየደረሰባቸው እንደሆነ መስማታቸውን ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። ባለፈው የካቲት 18 ቀን 2016 ዓ.ም ምረት በመንግስትና ህጋዊ ዕውቅና ባለው ተቋም ለስራ ተመልምለው ሲጓዙ ለታገቱ ወጣቶች ጉዳይ የደቡብ ኢትዮጵያ ክልልም ሆነ የፌዴራሉ መንግስት ተገቢ ትኩረት መንፈጋቸውን የጠቀሱ ቤተሰቦቻቸው የሰብአዊ መብት ተሟጋች ተቋማትም ዝምታ መምረጣቸው እንዳሳዘናቸው ገልጸዋል። በጉዳዩ ላይ የደቡብ ኢትዮጵያ ክልል ሰራተኞችና ማህበራዊ ጉዳይ ቢሮን እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽንን አስተያየት ለማካተት ያደረግነው ሙከራ ሐላፊዎቹ ስልካቸውን ስለማያነሱ አልተሳካም። የዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
ከደቡብ ኢትዮጵያ ክልል ጋርዱላና አለዞኖች ተነስተው ለደን ምንጣሮ ስራ ወደ ታላቁ የኢትዮጵያ ህዳሴ ግድብ ያመሩ ባለበት ወቅት በአማራ ክልል ምስራቅ ጎጃም ዞን ወዛሚን ወረዳ አካባቢ በፋኖ ታጣቂዎች ተያዙ። የቀን ሰራተኞችን ለማስለቀቅ ትረት ያደረገ እንደሚገኝ የሚልመላና የቅጥር ሂደቱን የፈጸመው ኒኮቲካ ኮንስትራክሽንና ትሬዲንግ ሐላፊነቱ የተወሰነ ግል ማህበር አስታውቋል። የታገቱ ሰራተኞች ቁጥርም 272 እንደሆነ የቀጣሪ ኩባንያው የፕሮጀክት ስራ አስኪያጅ አቶ ሙልጌታ አለኔ ለአሜሪካ ድምጽ ተናግሯል።
አራት ሰራተኛ ያፈቀር 272 ሰራተኛ ከጋርላና ከአሊዞንጋ ወሰናል። ወዘን ያው መንገድ ላይ ችግር ገጥሞናል። ችግሮቹን ደግሞ በአካል እኔ ምራሴ እጅ በአካል በአገር ሽማግሌን በምንም እንትን እያለ ነው። ሙሉ መረጃ ያለውን ነገር በዶክመንት የተደገፈ ሙሉ መረጃ በዚሁ ነቀለ ውስጥ ወይም ነገ ከፋት የምንሰጥ ይሆናል።
ግን ከዛ ፊት አንድ ጥያቄ ልጠይቆት፣ ቁጥሩ በትክክል አሁን ደራሼ ወይም ከጋርዱላ ዞን ሄዱ የሚሉት ሰዎቹ 246 ናቸው። ከአለ ደግሞ 38 ሰዎች ይላሉ። በድምሩ 282 ነው የሚባለው።
በጣም ስተት ነው። ይሄ ሰነድ አለ አፈርጃለ ዝም ብሎ አይደለም። ከዞኑ ጋር ተፈራርመን ያንዳንዱ ዶክመንት አላቸው። በዛ ዶክመንት መሰረት ነው የምናወራ እንጂ ዝም ብሎ ማንኛቸውም ተነስቶ ይሄን ያክል ነው አይደለም። እምንኛው ሰር ሰው ነው ሰር የሰው ልጅ ሰር የሰርናቸው ሰነዶች ደግሞ ተፈራርመን በጋይ መንገድ ነው ሄዱ።
የሰራተኞችን ቅጥር የህዳሴ ግድቡ ከሚገኝበት አካባቢም ከመፈጸም ይልቅ በጅቡ ከራቀው የደቡብ ኢትዮጵያ ክልል ጋርዱላና አለዞኖች ለምን መመልመን እንዳስፈለገም የአሜሪካ ድምጽ ጠየቃቸው። አቶ ሙልጌታ ባለን ልምድ ለስራው አግባብነት ያላቸው ጠንካራ ሰራተኞች በመሆናቸው ነው ሲሉ ምላሽ ሰጠዋል።
ድርጅታችን በ2015 በታላቁ የህዳሴ ግድብ ሙሌት ሊዞ ከመብራት ኃይል ጋር ከተለያዩ ክልሎች አምና በ2015 በተለያዩ ክልሎች ከአማራ፣ ከቢሻንጉል፣ ከሁሉም ከደቡብ ከሁሉም ሰራተኛ ወስደናል። ወስደን አሰርተን አግባቡ መልሰናል። ከዛ በ2016 ያለውን ነገር የክልሎች የሄዱትን ሰራተኞች ስንገመግም በስራ ልምዳላቸው በአፋር በተለያዩ ክልሎች እየሄዱ እንደ ድርጅትም ስንገመግም የእነሱ ስራ ውጤታማ ናቸው። ባለፈው አመት የነበረው ማለት ነው። አሁንም ክልሉ ሰራተኛና ማህበራዊ ጉዳይ ደብዳቤ በመጻፍ ለደቡብ ክልል ሰራተኛና ማህበራዊ ጉዳይ ዳቤዘን ካሊዞንም ጋርላ ዞን ወዘን አሰራተኞች ሁለት
ለምንድን ነው ግን አቶ ሙሉጌታ በዛ በኩል መሄድ አስፈልገው? አሁን በተያዙበት መንገድ ለምን ሄዱ? ጦርነት ያለበት አካባቢ እንደሆነ ይታወቃል። ለምንድን ነው በዛ በኩል ተወሰዱት ተብሎ የሚቀርብ ጥያቄ አለ።
እንግዲህ እኛ የያዝነው የሀገር ፕሮጀክት ነው። ውል ገብተናል። በመሆናችን መሰረት መንገዱም ሌላ መንገድ የለውም። አምናም ስንወስድ የነበረ ከኮንሶ 2000 በላይ ሰራተኛ ወስደናል። ከኮንሶ አምና በ2015 አይደለም የወሰድንም በዚህ ነው። አሁንም ጋር ላይ ነበር የምንገባ በዚህ ባለውቀብ ምክንያት ሳንገባ ቀረን። ከዛ አሁን ሲረጋጋ ተረጋግቷል። ግቡ ተባል ገባል።
አሁን ገንዘብ ተጠይቃችኋል ይባላል። እውነት ነው የሰጣችሁት ገንዘብ አለ ለታጣቂ ቡድን?
አሁን እኛ ይህን ሙሉ መረጃ በዚህ ሁለት ቀን ውስጥ የምናቀርብ ይሆናል። ከዚህ በላይ
ተሙል ጌታ ደህንነታቸው የልጆቹ ደህንነት አሁን በምን አይነት ሁኔታ ውስጥ ነው ያሉት?
ደህንነታቸው በጣም ሰላም ነው።
በምን አረጋገጡ?
ያው በአካል እዛው አካባቢ ነው ያለው። በአካል ስላለው በአካል ያለውን ነገር በቅርቡ እየተከታተልኩ ነው። በሀገር ሽማግሌን በምንም ልጆችን ለማስወጣት ትኩረት አድርገን እንደ ድርጅት እየሰራን ነው።
ኩባንያቸው ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በኢትዮጵያም የንግድ ህግ የተመዘገበና ከመላ የአገሪቱ ክፍሎች ሰራተኞችን ለስራ የመለመለን የሚቀጥር ህጋዊ ተቋም እንደሆነም የፕሮጀክቱ ስራ አስኪያጅ አቶ ሙልጌታ ለናክለው ገልጿል። በተያያዘም በመንግስትና ህጋዊ እውቅና ባለው ተቋም ለስራ ተመልምለው በስምርት ላይ ያሉ በፋኖ ታጣቂ የተያዙ ወጣቶች በአስቸጋሪ ሁኔታ ውስጥ ናቸው ሲሉ ቤተሰቦቻቸውና የዞኑ ባለስልጣናት ለአሜሪካ ድምጽ አስታውቀዋል። ታጋቾቹ ከአካባቢያቸው የተወሰዱት ባለፈው የካቲት 18 ቀን 2016 ዓ.ም ነበር። ከጋርዱላና ከአለ ዞኖች አስተዳደር በተገለጸው መረጃ መሰረት የታገቱት ሰዎች አጠቃላይ ቁጥር 282 ሲሆን 246ቱ ከጋርዱላ ዞን 38ቱ ደግሞ ከአለ ዞን አለ ዙሪያ ወረዳ የተመለመሉ ናቸው። ከታጋቾቹ ውስጥ ታላቅ ወንድማቸው እንደሚገኝበት የተናገሩት አቶ ወሰን ኩናሎ ወጣቶቹ ወታደራዊ ስልጠና እንዲወስዱና በውጊያም እንዲሳተፉ እየተገደዱ እንዳሉ መስማታቸውን ለአሜሪካ ድምጽ ተናግሯል።
ምናልባት ከጊዜ በኋላ ሊፈቱንም ይችላሉ፣ ግን ታስረና ጫካ ውስጥ ነው ያለ ነው የሚለው መረጃ ብቻ ነበር የሰጠው። አሁን ግን ከባለፈው ሮብ ጀምሮ በዚህ ሳምንት ሮብ ማለት ነው ከዛ ጀምሮ ትሄዳላችሁ ተብለን ነበር። ከዛ በኋላ ተሳፍረን የተወሰነ መንገድ ከሄድን በኋላ ወደ ጫካ ወደ ገደላ ገደል የወሰዱን እረሽናችኋለን፣ እንጨርሳችኋለን እያሉ ምግብ የሚሰጡ አይደለም። በቀን የምንውልበት ይህ ደረቅ በቆሎ ታውቃለህ ጥሬ እሱን እየሰጡ በቀን እኛ እሱን በውሃ እንትን እያደረግን እያረዘረስን እሱን በልተን ነው የምንውለው። እና እነሱ ራሱ ባይጨርሱ ራሱ ረሀቡ ይጨርሰናል። ምናልባት መንግስት ወደዛ ስለኛ የሚናገረው የሚለው ነገር ካለ ድምጣችን ተሰምቶ የሚታደግ ነገር ቢሰራ ብለው ነበር ሀሳባቸውን ሲያስቀምጦ ነበረው።
ኢሰብአዊ ሲሉ የገለጹት እንግልት የደረሰባቸውና ለረሀብም የተዳረጉ ናቸው ሲሉም አቶ ወሰን አክለዋል። ከታጋቾቹ አካባቢ ነዋሪዎች ውስጥ ስማቸው በይፋ እንዳይጠቀስ ጠየቁን አስተያየት ሰጪ ወጣቶቹ ተይዘው ከተወሰዱ ሶስተኛ ሳምንት አልቆ አራተኛው ሳምንት ቢጀመርም ይህ ነው የሚባል መፍትሄ የሰጠን አካል የለም ሲሉ ቅሬታቸውን አሰምተዋል።
ከዚህ በኋላ እንደው እናንተንም ህይወታችሁን ዋስትና እንደሌላችሁ ራሳችሁንም ይወቁ ምናምን እያሉ እኛንም እያስፈራሩ ነው። በዛው ላይ ከባድ ረሀብ በቃ በልተን ራሳችንን ህይወት የምናቆይበት እንኳ ብዙም ያገኘን አይደለም እና በጣም እየተሰቃየን ነው ብሎ ስቲል የሆነ ብራዘር ደውሎ ያወራ ነበር። እና ብቻ የትላንትና ቀንና የዛሬውን ቀን መረጃ ደውሎ አልነገሩም። ምናልባት ሚለ እንደዋሉ አይታወቅም።
የግዶለ ከተማ ነዋሪው አቶ ዳት ኳየለም ጉዳዩ በደቡብ ኢትዮጵያ ክልልም ሆነ በፌዴራሉ መንግስት ትኩረት አለማግኘቱንና የኢትዮጵያ የሰብአዊ መብቶች ኮሚሽን ጨምሮ የሰብአዊ መብት ተሟጋቾችም ዝምታን መምረጣቸው እንዳሳዘናቸውም ተናግሯል።
ምላሽ እስካሁን ድረስ አንድ ያሉት ነገር የለም። አንዳች ነገር አልገባሁም። እኔ ኢሰማኮ የተናገሩት ነገር የለም። ምን መደረግ እንዳለበትም ከፌዴራል መንግስትም ይሁን ከዚሁ ከኛ ከዞን አስተዳደር መንግስትም አንዳች ስለነዛ ልጆች ያኔ ካመኑ በኋላ መፍትሄ እናፈላልጋለን ያሉት እስካሁን ዝም ብለው ነው ያሉት። አንዳችም ነገር የለም።
በሌላ በኩል የአማራ ፋኖም የጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ጸሐዩ ማምሻውን ከአሜሪካ ድምጽ ባልደረባ ኤደን ገረመው ጋር ቆይታ አድርገውም ነበር። ዛሬ አርብ መጋቢት 6 ቀን 2016 ዓ.ም ከምሽቱ 3 ሰዓት ላይ ቪኦኤ ያነጋገራቸው እኚሁ የፋኖ ቃል አቀባይ ታጋቾችን በ72 ሰዓታት ውስጥ እንደሚለቋቸውም ተናግሯል።
በጣም ነው ማመሰግነው ለዚህ ቃለ መጠይቅ ፍቃደኛ ስለሆኑልኝ። እስቲ ራስዎትና ኃላፊነቶትን ወይም ደግሞ በፋኖ መዋቅር ውስጥ ያለውትን ኃላፊነት ያስተዋውቁልኝ።
ፋኖ ማርሸት ጸሐይ ይባላሉ። የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊና ቃል አቀባይ ነኝ።
በጣም ነው ማመሰግነው በድጋሚ። ከሰሞኑ ለህዳሴ ግድብ የደን ምንጣሮ ስራ ለመስራት ከጋርዱላና አሌ ዞኖች የተመለመሉ 272 የሚደርሱ ግለሰቦች ማገታችሁን በዚሁ በእኛ ጣቢያ ላይ አረጋግጣችሁልናል። ግለሰቦች እንግዲህ ስራ ፍለጋ የወጡ ወጣቶች ናቸው ሲሉ ቤተሰቦቻቸው እንዲሁም ደግሞ ቀጣሪ ኩባንያው በመናገር ላይ ይገኛሉና እስቲ እናንተ በዚህ ጉዳይ ላይ በአሁን ሰዓት ያላችሁ አቋም ምንድን ነው?
እኛ እንዳረጋገጥነው ልጆቹ አውቀውም ተጭበርብረውም ወደ ጎጃም ወደሚገኘው ብርሸለቆ ወደሚባለው የወታደራዊ ማሰልጠኛ ተቋም እየተወሰዱ ያሉ ስለመሆናቸው ነው። ለነዚህ ይሄ ለመሆኑ ደግሞ ተጨባጭ ማስረጃዎች አሉን። የመጀመሪያው በወታደራዊ ቋንቋ ጠርናፊ የሚባል ቃል አለ። ጠርናፊ ማለት አንድን የሚንቀሳቀስ ወታደራዊ ኃይል ምልምል ወይም የታጠቀ ኃይል የሚመራ ማለት ነው። እና የነዚያ ተጓዦች ጠርናፊዎች የአስር አለቃ ማዕረግ ሳይቀር ያላቸው አክቲቭ ወታደሮች መሆናቸውን ከራሳቸው መታወቂያ እዛቸውን፣ ኮራቸውን፣ ክፍለ ጦራቸውን፣ ሻለቃቸውን የሚጠቅስ መታወቂያ ይዘዋል። በኢትዮጵያ ሀገር መከላከያ ሰራዊት አርማ ያለው አክቲቭ ወታደሮች ስለመሆናቸው እነዚያ ወታደራዊ መሪዎች አረጋግጠናል። አንደኛው ይሄ ነው። ሁለተኛው በግል ስናናግራቸው አብዛኞቹ እንደሚያውቁ ወደ መሰረታዊ ውትድርና እንደሚገቡ እንደሚያውቁ፣ በዛ ያሉ በቁጥር ግን ግንዛቤው እንደሌላቸው ብቻ ከፍተኛ ገንዘብ እንደሚከፈላቸው ወደ አማራ ክልል መጥተው እንደሚያውቁ ነው ያረጋግጥ ነው። ሌላኛው ማስረጃችን አብይ አህመድ አሁን ያላት የሀገሪቱ መከላከያ ሰራዊት ቁጥር በፋኖ እየተደመሰሰ እጅግ በጣም ቁጥሩ የተመናመነ ስለሆነ በቅርቡ የመበተን አደጋ ስለገጠመን ክልሎች የኃይል መዋጮ አድርጋችሁ መከላከያ ሰራዊት ወደሚባለው ተቋም ግዴታ ወጣቶችን እየመለመላችሁ ትሰጡኛላችሁ የሚል ደብዳቤ ለክልሎች በጻፈው መሰረት የደቡብ ኢትዮጵያ ክልል እነዚህ ልጆች አዋጧል። ልጆቹም ተዋጥተው ወደ ብርሸለቆ ወታደራዊ ማሰልጠኛ ገብተዋል።
ይህ ደብዳቤ መቼ ነው የተጻፈው?
አብይ አህመድ ከዚህ በፊት 3 ጊዜ ደብዳቤ ጽፏል። ነሐሴ መጨረሻ ላይ ደብዳቤ ጽፏል። ጥቅምት መጨረሻ ላይ ደብዳቤ ጽፏል። ጥር መጨረሻ ላይ ደብዳቤ ጽፏል።
ስለዚህ ማረጋገጫችሁ ምንድነው?
ይሄ እኛ የውስጥ የደህንነት ሰዎቻችን የሂውማን ኢንተለጀንስ ነው የምንጠቀመውኛ ሂውማን ኢንተለጀንስ ሜምበሮቻችን ያረጋግጡልን ነው። ተጨባጭ ነው። ሌላው አብይ አህመድ ዞኖችንም ክልሎችንም ነው ጥያቄ ያቀረበው። እኛ ግን ከዚህ በፊት ማንንም ክልል ማንንም ኢትዮጵያዊ ወታደር አዋጥቶ ኃይል አዋጥቶ ወደ ሀገሪቱ መከላከያ ሰራዊት ወደ ባለ ተቋም ቢገባ አማራን እንደወጋ አድርገን በታሪክ ስለምንቆጥረው ስለምንመዘግበው ማንንም ክልል ማንንም ኢትዮጵያዊ የዚህ ጥቁር ጠባሳ ታሪክ ባለቤት መሆን የለበትም የሚል ቅስቀሳ አድርገን አብዛኞቹ ክልሎች ኃይል አናዋጣን በማለት ተቆጥበው ነው ያሉት። ኃይል እናዋጣለን ካሉት መካከል የወልቃይት ጠገዴ ኃይል አውጥቷል እናውቃለን። የዋግህምራ ዞን አማራ ክልል ማለት ነው ኃይል አውጥተው ወደ ጎጃም ድርሸለቆና ወደ ጊሳ ወደሚባሉ ማሰልጠኛዎች ሲያስገቡ በደፈጣ ጥቃት ደምስሰናቸዋል። አብዛኞቹንም በሾች የሚቆጠሩትን ይዘን አዲሶ ስልጣና ሰጥተን ወደ ቤታቸው ሸኝተናል። ስለዚህ ከሰሜን ኢትዮጵያ ሲመጡ ወነተኛ ተዋጊ ምልምል ወታደሮች የሚሆኑበት፣ ከደቡብ ኢትዮጵያ ሲመጡ አገዳ ቆራጭ ጫካ መንጣሪ የሚሆኑበት ግንዛቤ እኛ ጋር የለም። ሌላው ምክንያታችን ከዚህ በፊት ከምስራቅ ኢትዮጵያ፣ ከምዕራብ ኢትዮጵያ፣ ከደቡብ ምዕራብ ኢትዮጵያ፣ ከደቡብ ኢትዮጵያ አዲስ አበባን ረግጠው ወደ ህዳሴው ግድብ የሚጓዙ ጎብኚዎች የሚሆኑ የጉልበት ሰራተኞች ከአዲስ አበባ በአምቦ በነቀምቴ አሶሳ አድርገው ነው ህዳሴው ግድብ የሚገቡት። በአማራ ክልል አቋርጠው የሚገቡበት ታሪክ አልነበረም። ነገር ግን ዛሬ እንኳን ቢሆን አሁን ባለንበት ወቅት ከፍተኛ ውጊያ አማራ ክልል እንዳለ እየታወቀ ከደቡብ ኢትዮጵያ በአዲስ አበባ አማራ ክልል አድርገው ወደ ጉባ የሚሄዱበት ምክንያት የለም። እዚህ በብዙ ሲናሪዮ ስናየው አብይ አህመድ ባቀረበው ጥሪ መሰረት ከደቡብ ኢትዮጵያ ክልል ተመልምለው ብርሸለቆ ወታደራዊ ካምፕ ውስጥ ለስልጠና የመጡ ናቸው ማለት ነው።
እንደዛም ከሆነ እንግዲህ የብርሸለቆ ሰልጣኞች መሆናቸው ከተረጋገጠ ስልጠናቸውን እስኪጨርሱ ድረስ እንደማንኛውም ግለሰቦችና ወጣቶች ሲቪሎች እንደሆኑ ነው የሚቆጠረው። ከዛ አንጻር አሁን የነዚህ ወጣቶች ጣፈንታ ምንድነው እሱም የሆነው?
በሚገባ ልብሳቸውን ቀይረን ተንከባክበና የሚገርም ትምህርት ሰተን ደቡብ ኢትዮጵያ ሆነው ስለፋኖና ስለአማራ ህዝብ ያላቸው ግንዛቤና የሚነገራቸው የሚሰሙት የርቀት ታሪክ ተቀይሮ አማራ ማለት ምን አይነት መልካም ህዝብ እንደሆነ ተገንዝበው የፋኖ ትግል እውነተኛ የነጻነት ትግል እንደሆነ ገብቷቸው ትምህርት ተሰጠው አሁን ለቀይ መስቀል እናስረክባቸው በዝግጅት ላይ ነው። ቀይ መስቀልም ወደኛ እየመጣ ነው። በቅርቡ ለቀይ መስቀል እናስረክባቸዋለን።
እንግዲህ እርስዎ ይሄንን ይላሉ፣ ግን ትናንትናና ዛሬ ያነጋገርናቸው ወላጆቻቸው የሚሉት እነዚህ የታገቱት ሰራተኞች ወታደራዊ ስልጠና እንዲወስዱና በውጊያ እንዲሳተፉ እየተገደዱ እንደሆነ እንዲሁም ደግሞ የግድያ ዛቻም እየደረሰባቸው እንደሆነ ወላጆች ሰምተናል ሲሉ ለአሜሪካ ድምጽ ተናግረዋል። ለምን ይላሉ?
አንድም ከነዚያ ከ240ዎቹ ውስጥ አንድም ሰው የአካል ድብደባ ደርሶበት ከሆነ፣ አንድም ሰው ተገዶ ፋኖ እንዲሆን ጠመንጃ እንዲሸከም ተገዶ ከሆነ፣ አንድም ሰው ያለ ምርጫውና ፍላጎቱ እኛ የፈለግነው ፕሮፓጋንዳ እንዲናገር ተገዶ ከሆነ የዓለም አቀፉ ማህበረሰብም ቮይስ ኦፍ አሜሪካም ሂውማን ራይትስ ዎችም የኢትዮጵያ ሰብአዊ መብት ኮሚሽንም አስፈላጊውን አጣሪ ኮሚቴ ልከው ማጣራት ይችላሉ። አላስገደድናቸውም። ጀስት ስለኛ አላማ ነው ያስረዳናቸው። ስለቆምንበት ስለምንዋደቅለት ትግል ነው የነገርናቸው። ማንንም አላስገደደም። ማንንም ዲሞክራሲያዊ መብታቸውንም ሰብአዊ መብታቸውንም የነካ የለም።
የደስታ ዜና አለኝ ብለዋል። መቼ ነው እነዚህ ሰዎች ለቀይ መስቀል ተላልፈው የሚሰጡት?
ቀይ መስቀሎች ወደኛ እየመጡ ነው። ከቻልን በ72 ሰዓት ወይም በ100 ሰዓት ውስጥ ለማስረከብኛ ዝግጁ ነን። እነሱ በደረሱበት ጊዜ ውስጥ ሁኔታውን አጥንተው ነው የሚገቡት። ቀይ መስቀሎች በ100 ሰዓት ውስጥ ከመጡ እናስረክባቸዋለን። ነገር ግን በማናቸውም ጊዜ ከመጡ ዛሬም አሁን የናቸው በምንወራበት ጊዜ ከደረሱ መቼም ቢደርሱ እኛ እናስረክባለን። እስከዚያ ግን እንክብካቤያችን ይቀጥላል።
አቶ ማርሸት ፀሐይ ወጣቶቹ የጠቅላይ ሚኒስትር አብይን ጥሪ ተከትለው የተመለመሉ ናቸው ባሉት ላይ ከመንግስት ምላሽ ለማግኘት ወደ ኮሙኒኬሽን ጉዳይ ሚኒስትሩ አቶ ለገሰ ቱሉ ደውለን ምላሽ አላገኘንም። በተጨማሪም ቀይ መስቀል ጉዳዩን ያውቀው እንደሆነ ለማጣራት ጥረት እያደረግን ነው። ምላሽ እንዳገኘን ይዘን እንመለሳለን። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
በጉዳዩ ላይ ምላሽና አስተያየት እንድሰጡን ለደቡብ ኢትዮጵያ ክልል የሰራተኞችና ማህበራዊ ጉዳይ ቢሮ ኃላፊም በተደጋጋሚ ብንደውላቸውም ስልካቸውን አያነሱም። ይሁን እንጂ ኒኮቲካም ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የካቲት 13 ቀን 2016 ዓ.ም ድጋፍ ይደረግልኝ ሲል ለክልሉም የሰራተኞችና ማህበራዊ ጉዳይ ቢሮ በደብዳቤ ላቀረበው ጥያቄ ቢሮው የካቲት 13 ቀን 2016 ዓ.ም ለቀጣሪ ኩባንያው በጻፈለት ደብዳቤም ሰራተኞቹ ከጋርዱላ፣ ከአሌና ከአሪዞኖች እንዲመለመሉ ፈቃድ መስጠቱ ታውቋል። እነዚህን ደብዳቤዎቹ የተመለከቱና ዋቢ ያደረጉም የታጋች ሰራተኞች በሰቦች የክልሉን መንግስት ተጠያቂ አድርገዋል። ካለፈው ሳምንት አንስቶ ማብራሪያ እንዲሰጡን የጠየቅናቸው የደቡብ ኢትዮጵያ ክልል የሰራተኞችና ማህበራዊ ጉዳዮች ቢሮ ኃላፊ ቀጠሮ ከመስጠት ውጪ ፈቃደኛ መሆን አልቻሉም። የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ በበኩላቸው የሚመለከታቸው አካላት ጥረት ማድረጋቸውን ጠቅሰው ውጤት ግን አላመጣም ብሏል።
እስከፈዳል ድረስ ያለው የፈዳል መንግስትን እና የአማራ መንግስትን በርግጥ ከኛ ጋር በቅንጅት እየሰሩ ላሉት እጅግ በጣም ከፍ ያለ ምስጋና አለን። ነገር ግን እስካሁን በሰራነው ስራ የኛ ክትትል እና ለማስለቀቅ የሚደረገው ጥረት ጥቅም ማምጣት አልቻለም።
ታጋቾቹ በነፍስ ወከፍ እስከ ብር 300 ሺህ እንዲከፍሉ ተጠይቋል ያሉት አቶ ብርሃኑ ኩናሎም ሆኖም ለማስለቀቅ ጥረት መቀጠሉን አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉዳዩ ላይ ክትትል ያደረገ እንደሆነ ለማረጋገጥ ለኢሰማኮ ባህር ዳር ቅርንጫፍ ኃላፊ በተደጋጋሚ ስልክ ብንደውላቸው ስልካቸውን ባለማንሳታቸው ለምን ኮሚሽኑ ዝምታ አመረጠ ለሚለው የቤተሰቦቻቸው ጥያቄ ምላሽ አላገኘንም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የምኖራችሁን አስተያየት በዋትስአፕ በስልክ መስመራችን +1 202 251 3505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። horn@bnews.com የኢሜል አድራሻችን ነው። የቅዳሜ ምሽት ዝግጅታችን እንደቀጠለ ነው። ተከታዩ መሰናዳችን ደግሞ ሴትነት የቆዳ ቀለምና አካል ጉዳት ያልበቀራቸው የምክር ቤት አባል ዲዲያ ሰፋ ዳውሰን ተመክሮን የሚመለከት ይሆናል። በዩናይትድ ስቴትስ ዋሽንግተን ግዛት ኪንግ ካውንቲ የፌደራል ዌይ ከተማን ከጎርጎርሲያኑ 2014 አንስቶ በምክር ቤትነት አባልነት በማገልገል ላይ የሚገኙት ወይዘሮ ሊዲያ ሰፋ ዳውሰን ከሰሞኑ ሲያደርጉት የነበረውን የመረጡ እንቅስቃሴያቸውን በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ልጆቻቸው ራሳቸውን እስኪችሉ ተጠብቀው ወደ አስተዳደር ስራ ፊታቸውን ማዞራቸውን ይገልጻሉ። በዋናነትም ስደተኛው ማህበረሰብ ውክልና እንዲኖረው በዩናይትድ ስቴትስ ውሳኔ ሰጭነት ላይ ይገባኛል ስሜት በማዳበር እንዲሳተፉ ይመክራሉ። ኤደን ገረመው ከወይዘሮ ሊዲያ ሰፋ ጋር ቆይታ አድርጋ ያሰናዳችው ዘገባ በመቀጠል ይቀርባል።
ዋሽንግተን ግዛት የፌደራል ዌይ ሲያትል ከተማ የምክር ቤት አባል በመሆን ላለፈው 10 ዓመት በማገልገል ላይ የቆዩት ወይዘሮ ሊዲያ ሰፋ ዳውሰን ለቀጣይ የስራ ዘመን ሲያደርጉት የነበረውን የምረጡ እንቅስቃሴ በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ፖለቲካ እኔን አገኘኝ እንጂ እኔ አላገኘሁትም ይላሉ። በዋናነትም ማህበራዊ አገልግሎት በሚሰጡበት ተቋም ውስጥ ሳሉ የስራ ሁኔታቸው የማህበረሰቡን ተግዳሮትና የምክር ቤቱን የመወሰናጥን በቅርብ እንዲረዱ እንዳገዛቸውና ይህም የለውጡ አካል ለመሆን እንዲሹ እንዳደረጋቸው ይናገራሉ።
መጀመሪያ ስራ መስራት ስጀምር ለሲታክ ለሚባል ከተማ ነበር የምሰራው እና የሆነ ፕሮግራም ማኔጀር ሆኜ እዛ እየሰራሁ ሳለሁ ዲሬክትሊ የምሰራው ከካውንስል መንበሮች ወይ ከምክር ቤት አገልጋዮች ስር ነበር ማለት ነው። እና ስራቸውን ሳይ ያላቸውን ስልጣን በተለይ ማለትም በከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው፣ አመራሩን የሚያደርጉት ሁሉ እነሱ ናቸው። እና በጣም ይገርመኝ ነበር እንደዚህ አይነት ቦታ እንዳለም ወይም እንደዚህ አይነት ስራ እንዳለ አላቅም ነበር። እና ሳያቸው ስሰማቸው አንዳንድ ጊዜ ደግሞ እኔ ማስማማበት ነገር እኔ በሆን የማላደርገው ነገር እና ወይ ደግሞ እኔ በሆን አንዳንድ እኔ የምረዳው ነገር እነሱ የማይረዱት ነገር አለ። በብዛት የነበሩት የዛን ጊዜ ነጮች ወንዶች ሽማግሌዎች፣ ከተማቸው ምን ያህል እንደተቀየረ ምን ያህል ኢሚግራንት እንዳለን አያውቁም ነበር፣ አይገባቸውም፣ ያንን የማያስቡም ንግግራቸው ውስጥ የነበሩ እና እድል ባገኝ ይሄን አደርጋለሁ ነበረ። ግን በዛ ወቅት ልጆችም ነበሩ፣ ህፃናት ልጆች እና አድገው ሲጨርሱ እና ከነሱ ያንን ሬስፖንሲቢሊቲ ሲያልቅብኝ ይሄንን ነገር ማድረግ ፈልጋለሁ ብዬ እንግዲህ የጀመርኩት ጉዞ ነው።
በኦሮሚያ ክልል ወለጋ ውስጥ የተወለዱት ወይዘሮ ሊዲያ የልጅነት ህይወታቸው ቀላል አልነበረም። ገና የሶስት ወር ጨቅላ ሳሉ በደረሰባቸው የእሳት አደጋ የእግር ጉዳተኛ መሆናቸው ሳይንስ ቤተሰቦቻቸው ሆስፒታል ውስጥ ጥለዋቸው በመሄዳቸው ወላጅ አልባ ሆነው ለማደግ ተገደዋል። በዚህ የተነሳም በግብረሰናይ ተቋም ድጋፍ በማደግ እድሜያቸው 18 ሲደርስ ዩናይትድ ስቴትስ ሊመጡ ችለዋል። ወይዘሮ ሊዲያ ታዲያ ከዚህ የህይወት ልምዳቸው የወሰዱት ሰዎችን ማገልገል እንደሆነ ይናገራሉ።
ሁልጊዜ ሰርቪስ ላይ መሆን ፈልጋለሁ፣ ማለት ማገልገል በተቻለ መጠን። አሁንም ቢሆን እዚህ በካውንስል ብቻ ሳይሆን በኢትዮጵያ ኮሚኒቲ በጣም አገለግላለሁ እና ይሄ መጣውም እና ለልጆቼ ምሳሌና እንፈልጋለሁ። ሰባት ነን፣ ከሜሩ ጋር ስምንት ነን ማለት ነው። እና ያው እኛ ባልነው ነው ሁሉ ነገር የሚሰጥቀው አይደለም፣ ሜሩ ለእኛ ያቀርባል። ከዛ ላይ እኛ ተስማምተን እናደርጋለን። ሶ 10 አመት ነው አሁን እንደ ዩሮፒያን አቆጣጠር 2014 የምኖርበት ከተማ ደግሞ ከመቶ ሺህ በላይ ነው ሬዚደንት ነዋሪዎች አሉ። ምን ያስፈልገናል? ምንድን ነው በጣም ለእኛ ኮሚኒቲ ችግር የሆነው እና ሆኖ የምናየው? አንደኛ ሆምለስነስ እሱና፣ ሁለተኛው ደግሞ በጣም አስቸጋሪ የሆነው ደግሞ በተለይ በወጣቶቻችን መካከል የመንታል ሄልት እና ድረግ ዩስ ወይም ደግሞ አቢዩስ እና እሱን እና ሁሉም ተጣምሮ በጣም ትልቅ ችግር ላይ ያለ።
እንደ አንዲት አካል ጉዳተኛ ጥቁር ስደተኛ ሴት እና የልጆች እናት ነገሮች ሳይበግሯቸው በዩናይትድ ስቴትስ ውስጥ ከፍተኛ አመራር ደረጃ ላይ መድረስ የቻሉት ወይዘሮ ሊዲያ ስደተኛው ማህበረሰብ በተለይም ኢትዮ ኤርትራውያን ይቻላል ብለው እንዲያስቡ ይመክራሉ።
አመለካከታችን የተለየ ነው። በጣም እናካብደዋለን ያንን ፖዚሽን እና አሁን እኔን አግኝተው እንደ ሊዲያ እንደዚህ ነው የምታደርገው በሚባልበት ጊዜ በጣም ልነግራቸው ሞከር፣ ማንም ሊያደርገው የሚችለው ነገር ነው እና ኢንካሬጅ ማድረግ ፈልጋለሁ። ግን አሁን ወደ ስድስት እንሆናለን በምርጫ ላይ ያለ ነው በፖዚሽን እና የኔ አስተሳሰብ እና the longest serving እኔ ነኝ። እና ያ ሊሆን የቻለው ብዬ የማምነው ምንድን ነው? ቅድም እንዳልኩሽ በአራያነት አንድ ሰው ሲያደርገው ሌላም ሰው ለካሄ ይቻላል ብሎ መግባት ይችላል። እኔ ሰውን በጣም እንካሬጅ የማደርገው ምንድን ነው? ኮሚኒቲያችን እዚህ እስከኖርን ድረስ መሳተፍ ያለብን ይመስለኛል፣ በተቻለው መስመር፣ በተቻለው አንጻር፣ በተቻለው ሁኔታ እና ያንን እስካደረግን አንደኛ ድምፃችንም ይሰማል፣ ሁለተኛ ደግሞ ለውጥ ልናመጣ እንደምንችል እናውቃለን። ብዙ ጊዜ የኛ ህዝብ ችግሩ ምንድነው? ሌት ተቀን ይሰራል፣ ትምህርት ይማራል፣ ገንዘብ ለሰው ይልካል፣ ስለዚህ ልጅ ያሳድጋል። ያንን ሁሉ ስታጠራቅም ጊዜ አይኖርሽም እና እሱም በጣም እረዳዋለሁ።
የዩናይትድ ስቴትስ የፖለቲካ ስርዓት በሰለጠነ የፖለቲካ ንግግር፣ ውይይትና ሰጥቶ መቀበል ላይ ተቃኘ መሆኑን የሚናገሩት ወይዘሮ ሊዲያ በምረጡኝ ቅስቀሳ ወቅት በገንዘብ፣ በእውቀት፣ በጊዜና በሞራል ድጋፍ የሚያደርጉ ባለሙያዎችን፣ በጎ ፈቃደኞችን ማስተባበር በራሱ ከባድ መሆኑንም አልሸሸጉም። ለመጀመሪያ ጊዜ ወደ ስልጣን ሲመጡ ሰው ተክተው ቦታውን ቢይዙም ከ26 ሰዎች ጋር መወዳደራቸውን በመግለጽ አሸናፊ ያደረጋቸውን የቅስቀሳ ንግግር እንዲህ ያስታውሱታል።
አንድ ሰው ፖዚሽኑን ለቀቀ አክቹሊ ሜየር ሆኖ ተመረጠ። ስለዚህ ባዶ ክፍት የሆነ ቦታና ምርጫ ባልሆነ ጊዜ ሲሆን ትተኪያለች ማለት ነው። ከሌሎች ጋር ተወዳድር ከአንድ ከ23 ሰዎች ጋር ተወዳድር ነው የቀረብኩት እና ያንን ውድድር አሸነፌ ነው። እና የዛን ጊዜም የኔ ንግግር ምን ነበረ? እንዳሹ የሶስት ጥቁሮች እናት ነኝ። ጥቁርነት ደግሞ በጣም ከባድ እየሆነ የነበረበት በግልጽ ያየንበት ጊዜ ነበር ያ ሁኔታ። እና የሶስት ጥቁሮች እናት ምንጊዜም ስለነሱ ማስና መፈራ ሰው እንደሆንኩኝ፣ ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነ እና ልጆችን ጊዜ ፎከስ ማድረገው መማር እንዳለባቸው ነበር። ማለት እውነት ኮሌጅ ለሁሉም ሰው ነው ማለት አይደለም፣ ሃይስኩል ጨርሸሽ ኮሌጅ አለበለዚያ ብዙ ኦፖርቹኒቲ እንደሌለሽ ነበር የሚቀርበው እና ያ ነገር መቀየር እንዳለበት ፈልግ ነበር። አላማ ይሱ ነበር። ሶስተኛው ደግሞ እንዳሹ ሬፕሬዘንቴሽን የለም። እዛ ማየው የነበሩ በሙሉ ነጮች ናቸው። ሴቶችም ነበሩ፣ ግን ጥቁር ሰው አልነበረም ወይም ምንም አይነት ኢሚግራንት የሆነ። ግን እኔ የምኖርበት ኮሚኒቲ በጣም ከመቶ አንድ በላይ ቋንቋዎች የሚነገሩበት ኮሚኒቲ ነው እና እንዴት ነው ሬፕሬዘንቴሽን የለም? በዛ ቀርቤ ነው እንትን ያሸነፍኩት። ከዛ በኋላ ግን ሶስት ምርጫ ላይ ቀርቤያለሁ። አንድ ጊዜ ካለምንም ተከናቃኝ ማለት ነው። እና ስለዚህ መስለኛል ወእንግሊዝ ተው ስራይን ተቀብሎታል ማለት ነው። አመራሪ ተቀብሎታል ማለት ነው። የሚወዳደርሽ ሰው ከሌለ
ወይዘሮ ሊዲያ ከዚህ ቀደም አንድ ጊዜ ለከንቲባነት ተወዳድረው 53-47 በሆነ ድምጽ ተሸንፈዋል። ይሁን እንጂ ይህ ሁኔታ በቀጣይ እድሉ እንዳለኝ አመላክተኝ እንጂ አላዳከመኝም ይላሉ። እንዲያም ሆኖ ከከተማ ከንቲባነት ከፍ ያለ የስልጣን እርከን ግን አይሹትም።
ኮንግረስ እና ሰነት ምን ይሆናል? ከኮሚኒቲ ሽየራክ ስቴጅ እየራክ ስቴጅ ማገልገል የምትፈልጊው ሰው እንደምትፈልጊው አታገለግም፣ እንደምትፈልጊው አታገኛቸውም። እኔ ዲሲ ነኝ። ዲሲ መጥቶ እንትን ሄዶ ያንን ማድረግ ያርቀኛል ከሰው ብያምናለሁ። ስለዚህ ከካውንቲ በላይ ለማለፍ አት ዲስ ፖይንት ሀሳቤ ላይ ለወደፊት ሀሳቤ ተቀየርኩ ይቻላል፣ ግን አሁን ባለውበት እምነቴን አስተሳሰበ ይሄ።
ወይዘሮ ሊዲያ ዓለም አቀፉን የሴቶች ወር በማስመልከትም እንዲህ ብለዋል።
አይ ቲንክ ይሄ ደግሞ የሴቶች ወር ሴሌብሬሽን ወር ስለሆነ እኔ ይህን የሚያዳሙት ያሉት የትም ሀገር ቢሆን የትም ሁኔታ ላይ ቢሆን ማድረግ የሚፈልጉትን ማድረግ እንደሚችሉ፣ ሴቶች ባይኖሩ ማንም እዚህ ዓለም ላይ አይኖርም ነበር። ስለዚህ መሰረታዊ እንትኑ ያለው እኛ ሆነን ሴቶች ነን ሁሉም ነገር የምናደርግ። በየተሰማሩበት ደግሞ ሴቶች በጣም ብቁዎች ናቸው፣ ያደርጉታል፣ ያካሄዱታል አይደለ? ስለዚህ እኔ በዓለም ላይ የትም ይህን የምታዳምጡ እህቶቼ ማድረግ የምትፈልጉት ፕሊስ አድርጉ። በተለይ ደግሞ ለማገልገል በምትቀርቡበት ጊዜ አያስፈራ። እኔ ብዙ ጊዜ ሰው እንደዛ ያስባል ብዬ አምናለሁ። እና የሚደረግ ነው የሚቻል ነው። ኦፍኮርስ በተለያየ ሀገር በተለይ አመራሩን ስለማላቅ ማቅለልም አልፈልግም ሁኔታውን፣ ግን ማድረግ እንችላለን። እኛ ደግሞ በቀረብንበትና በተሰማራንበት መስመሮች በሙሉ ጥሩ ስራ እያካሄዱ ነው ሴቶች።
በዋሽንግተን ግዛት የፌዴራል ወይ ሲያትል ከተማ የምክር ቤት አባል ወይዘሮ ሊዲያ አሰፋ ዳውስን ከምክር ቤት አባልነታቸው በተጨማሪም በኪንግ ካውኒ የቤቶች አስተዳደር በማህበራዊ አገልግሎት ስራቸውን የቀጠሉ ሲሆን በተጨማሪም በከተማው የኢትዮጵያ ማህበረሰብ ውስጥም ንቁ ተሳታፊ መሆናቸውን ገልጸዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እያዳመጣችሁ ያላችሁት በ19 እና በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የምትተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ ላይ እንዲሁም በትዊተር ወይም በአሁን አጠራር ኤክስ ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ተከተሉን፣ አስተያየታችሁን አጋሩን። አሁን የመጀመሪያውን አጋማሽ አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዲህ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወራንተ የማደርሰውና አስካራ 4 ሰዓት አብሬያችሁ የሚቆየው እንግዶል ነኝ። ሉስ ተድሽ በአንድ ቀን በቅርቡ ከዚህ ዓለም በሞት የተለየው ጌታቸው ካሳ ነው። መስማ አፍታም ሲብታታ ታራስ ከመጂ ደነ ፓፕከን ለለብሽ በአንድ ቀን ሉስ ተድሽ በአንድ ቀን ታራስ ከመጂ ደነ ፓፕከን ለለብሽ በአንድ ቀን ሉስ ተድሽ በአንድ ቀን ጌታቸው ካሳ ነበር ልውሰድሽ ባንድ ቀን የሙዚቃ ቃና ይከተላል። እንደምን ይስተኛል ከ1930ዎቹ ጀምሮ በርካቶች ተጫውተውታል። ኤድጋር ሄይስና ኦርኬስትራው በሌላ ቀደም ብሎ በተሰራ ዘፈን ላይ ተመስርተው በ1939 ለመጀመሪያ ጊዜ በሸክላስ ቀርጸውታል። ጃን ዊሊያምስ ኤን ቦስተን ፓፕስ የተሰኘው ቡድንም ግሩም አድርጎ ተጫውተውታል። ከድንቅ የሙዚቃ ሥራዎች ተርታ ይጠቀሳል። የሚጋብዛቸው ግለን ሚለር እና ባንዱ የተጫወቱትን ነው። ጥሩ ስሜት ውስጥ የሚከት ሙዚቃ ነው ለእኔ ለእናንተስ ግለን ሚለር እና ባንዱ ናቸው። ገና በ40 አመት የተቀጨው ግለን ሚለር የማይሞት ስራዎችን ትተውልን አልፈዋል። ቃና በመቀጠል
Shagalam shagitu Maji mo Tau kyal shalang shanakam lalitu
Shagiyye, Rofnan no Kratikit samantat vahit kalakka chos rao chus tandu no
Shatafanda mora yezona Shorrabatan niya Aropa, aropa, aropa ni Asmeji mo Kale anga meri kale kodili Shate mo America, Paris, LSB Yeah, that's what you're dying, Mr. C Marka, Tota, Clea, Kabul, Lata, Bud Shake, yeah, shake it, shake it Shake it, shake it, shake it
ሸግዬ በሮፍናን ቻነል ላይ ብቻ ከአንድ ሚሊዮን በላይ ተመልካቾችን አግኝቷል። ቪዲዮውም ግሩም ሆኖ ቀርቧል። በመከታተል ላይ የምትገኙት ከአሜሪካ ድምጽ የምትላልፍላችሁ የሙዚቃ ቃናን ነው። እስከ 4 ሰዓት አብሪያችሁ የማመሸው እንግዶ ለነኝ። No generatoria ስለ ፈረንሳይኛው ዝቀኛ አይደለሁም ምንም ጸጸት አይሰማኝም ስላለፈው ግድ የለኝም ይያለች ነው ኤሪት ፒያፍ ትባላለች በፈረንሳይም ሆነ በሌሎች ፈረንሳይኛ ተናጋሪ ሀገራት ተወዳጅ ሙዚቀኛ ነች በፈረንሳይ ቁጥር አንድ አቀንቃኝ ተደርጋ የምትቆጠረው ኤዲት ፒያፍ ነበረች። ስራዎቿ በፍቅር በሞት ወዳጅን ስለመነጠቅና ሀዘን ላይ ያተኮሩ ነበሩ። ካለፈች 60 ዓመታትም በኋላ ዜማዎቿ በመላው ዓለም መደመጥ ቀጥለዋል።
I found my thrill.
Blueberry Hill. ቀደም ብለን ያነሳነውን ግለር ሚለርንና ሉዊስ አልምስትሮንን ጨምሮ በርካቶች አቀንቅነውታል። የምጋብዛችሁ ፋስ ዶሚኖ ያዜመውን ነው። Thank you. ፋትስ ዶሚኖ ነበር ብሉቤሪ ሂልስ በተባለ እና በመናብ በተሳለ ከፍ ያለ ቦታ ላይ ፍቅርን አገኘው ይያለ ነበር። የኔ አካል ተሾማ አስተግድ ነው የምሰናበታችሁ በዚህ ዜማ ነው ለሳምንት ቀጠሮ እናያዝ ሰላም
የተከበራችሁ አድማጮቻችን ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን ቆየችው ብራና አይሉናት ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ማስተናዳት አብረን ከተሳተፉ መላው አሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሸሁት አስማማው የነ ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። መልካም ጊዜ ይሁንላችሁ።